ሙሉ ስሜ መርጌታ ዘወንጌል ገብረ ኪዳን ይባላል። የማገለግለው በማህበረ ቅዱሳን አዲስ አበባ ማዕከል መደበኛ መምህር ሆኜ ነው የማገለግለው።
ጋብዘናችኋል፣ ተከታተሉን።
ምስጢረ ስጋዌ ማለት ተሰገወ ሰው ሆነ ከሚል የግዕዝ ቃል የተገኘ ነው። ስጋዊ የሚለው ቃል ምስጢር ማለት ደግሞ የተሰወረ፣ የተደበቀ፣ የተሸሸገ ከሰው አእምሮ በላይ የሆነ ማለት ሲሆን አምላክ ሰው የሆነበት ምስጢር፣ ሰውም በተዋህዶ አምላክ የሆነበት ምስጢር ከሰው አእምሮ በላይ ስለሆነ ምስጢር ተብሏል። አምላክ ሰው የሆኑ ምስጢርም የነገረ መለኮት ትምህርት የሚነገርበት ስለሆነ ምስጢረ ስጋዌ ተብሏል።
እግዚአብሔር ለምን ሰው ሆነ?
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነበት ምስጢር ሰውን ለማዳን ነው። አዳምን በመልኩ ፈጥሮ በገነት እንዳኖረው በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 8 እስከ 10 ተጽፏል። እግዚአብሔር የፈጠረው ሰውን ዲያብሎስ በጥበቡ ካኖረው ከገነት እንዲወጣ አድርጎታል። የዘላለም ሞትም አስፈርዶበታል። ለዚህ እግዚአብሔር የዲያብሎስን ስራ ያፈርስ ዘንድ ሰው ሆነ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ እንደተጻፈው እዚህ ዲያብሎስ አዳምን በዕፀ በለስ ምክንያት በባህሪው ሞት እንዲሰለጥንበት አድርጓል። በዚህ ምክንያት የሰው ልጅ ለ5500 ዘመን ሞት እንደተፈረደበት ይታወቃል። እግዚአብሔር ሰውን ስለወደደ ሰውን ለማዳን በፈቃዱ እግዚአብሔር ለአዳም የሰጠውን ተስፋ ለመፈጸም ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ፍጹም ሰው ሆኖ በተዋህዶ ዓለምን አድኗል። ይህም ዓለም ያዳነበት ጥበቡ ሰውን ከፈጠረበት ጥበቡ የበለጠ እንደሆነ ሊቃውንት በትምህርተ ሃይማኖት ትምህርታቸው አስፍተው አምልተው ተናግረዋል። ስለዚህ እግዚአብሔር የዲያብሎስን ጥበብ በጥበቡን ያፈረሰበት አዳምን በዕፀ በለስ አስቶ የዘላለም ሞት ቢያስፈርድበት የእኛን ስጋ የተዋህደው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀል ተሰቅሎ ሞትን ደምስሶ አዳምን ከነ ልጆቹ ከሞት ነጻ አውጥቷል። እኛንም የዘላለም ሕይወት ሰጥቶናል እና ዋና ዋና ሀሳቦች እግዚአብሔር ሰው የሆነባቸው ምስጢር አዳምን ወደ ጥንተ ቦታው ለመመለስ፣ የዲያብሎን ስራ ለማፍረስ፣ ሞትን ለማጥፋት፣ ኃጢአትን ለመደምሰስ፣ ሰውን ከመርገመ ስጋ ከመርገመ ነፍስ ነጻ ለማድረግ፣ ሰውን በልጅነት በሃይማኖት ለማክበር ነው። ዋናው መሰረታዊ ሀሳብ ይሄ ነው።
እግዚአብሔር ሰው የሆነበት ምስጢር ታላቅ ነው። ከፍጥረታት መካከል አሟልቶ አጠናቆ ይመረምረው ዘንድ የሚቻለው የለም። ግን መንፈስ ቅዱስ የገለጸላቸው አበው የነገሩንን እነሆም። ቅድስት ሥላሴም በአብ ልብነት አስበው በወልድ ቃልነት ተናግረው በመንፈስ ቅዱስ እስትንፋስነት የፈጠሩት ሰው ቢወድቅ ሰውን እንፍጠር ብሎ የተናገረው ቃል ወደ አዳም መጣም። ከመሬት ያበጀው እጅ ወይም ክንድ ተዘረጋም። አፈር ነህና ወደ አፈርም ትመለሳለህ ብሎ ሥላሴ በአብ ልብነት አስበው በወልድ ቃልነት ፈርደውም በመንፈስ ቅዱስ ሕያውነት አጽንተውም የኖሩትን ፍርድ ሊያነሳም የፈረደበት ቃል ወደ አዳም መጣም። ዓለም በኃጢአት ምክንያት የእግዚአብሔርን ድምፅ ፈርቶ ይኖር ነበር። በገነት ድምፅህን ሰማው ራቁቴንም ስለሆን ፈራው እንዲል በኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ። ይህን የኃጢአት ፍርሃት ከሰዎች ያርቅ ዘንድ እግዚአብሔር ሰው ሆኖ ከእኛ ጋር ተገኘም። አማኑኤል የሰው ቋንቋ እየተናገረም በሰው ስርዓት ተመላለሰም። ድምፁን አሰምቶም በበለስ ስር የተደበቀውን አዳምን ፈለገው አገኘውም። የሰው ልጅ በትእዛዛት የተሰጠውን ሕግ ይፈጽም ዘንድ አልቻለም። ሰርቶ ፈጽሞ አድርጎ ያሳየ የለምና። በመሆኑም እግዚአብሔር ወደ እኛ መጥቶም አዲሲቷን ሕገ ወንጌል ሰጠን። እግዚአብሔር እንዴት ሰው ሆነ?
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ አካል ከአብ ባህሪ እንደተወለደ ይታወቃል። አብ ወልድን ከባህሪው እንደወለደው እንዲህ በማለት ተናግሯል። በቅድምና ከዘመናት በፊት የአጥቢያ ኮከብ ፀሐይና ጨረቃ ከመፈጠራቸው በፊት ከባህሪዬ ወለድኩ ብሎ አብ ልጁን እንደወለደው መዝሙር 109 ቁጥር 3 ላይ እንደተጠቀሰው ገልጿል። ለዚህ ወልድ ቅድመ ዓለም ከአብ አካል ከአብ ባህሪ ያለ እናት ከአብ ተወልዷል። አብ ወልድን ሲወልድ አይቀድመውም። ወልድም ከአብ ሲወለድ ከአባቱ ሳይከተል በአንዲት ሁኔታ የተፈጸመ ድንቅ ምስጢር ነው። እግዚአብሔር ወልድ ቅድመ ዓለም ያለ እናት ከአብ እንደተወለደ ሁሉ በኋለኛው ዘመን ደግሞ ከልጅ ልጅ ተወልጄ አድንሃለሁ ብሎ ለአዳም የሰጠውን ቃል ለመፈጸም መጋቢት 29 ቀን እሁድ ቀን ከጠዋት 3 ሰዓት ሰው ሆኗል። ይህም ሰው የሆነበት ምስጢር እጅግ ድንቅ ነው። ወንጌላዊ ዮሐንስ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ በእኛም አደረ ብሎ ተናግሯል። ቃል ሥጋ ሆነ ሲል እግዚአብሔር ሰው ሆነ ሲል ነው። በእኛም አደረ ማለት የእኛን ባህሪ በተዋህዶ ገንዘቦ አደረገ ማለት ነው። እግዚአብሔር አካሉ በዓለም የመላ ሲሆን ጠባብ ውሱን የሆነ ሥጋን ተዋህደዋል። እግዚአብሔር አካሉ ረቂቅ ሲሆን ግዙፉን ሥጋ ተዋህደዋል። እግዚአብሔር አምላክ የተዋህዶ ምስጢር እጅግ ድንቅ ነውና ከመላእክትም ከሰው አእምሮ እጅግ የመጠቀ የረቀቀ ነው። ምክንያቱም እግዚአብሔር አንደኛ በማይነገር ምስጢር በራሱ ፈቃድ ሰው ሲሆን ሰውነቱን ደግሞ ከመለኮታዊ አካል ጋር አንድ አካል አንድ ባህሪ አድርጎ ማዋሃዱ ነው። ተዋህዶ ማለትም ይሄ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። ቅዱስ ቄርሎስ የቃል ገንዘብ ለስጋ ሆነ፣ የስጋ ገንዘብም ለቃል ሆነ በማለት ተናግሯል። ይሄ ማለት የስጋ ገንዘብ መታየት፣ መዳሰስ፣ መራብ፣ መጠማት በተዋህዶ እግዚአብሔር ገንዘብ አደረገ። ስለዚህ የማይታይ አምላክ በሚታይ ስጋ ተገለጠ። የማይዳሰስ ረቂቅ እግዚአብሔር በሚዳሰስ ስጋ ተገለጠ። መታየት፣ መዳሰስ በግዘፍ የስጋ ነባሪ ገንዘብ አድርጓልና ነው። እንዲሁም የቃል ገንዘብ ለእግዚአብሔር ሆነ፣ የቃል ገንዘብ ለስጋ ሆነ፣ የስጋ ገንዘብ ለእግዚአብሔር ሆነ ሲል የእግዚአብሔር ገንዘብ ለስጋ ሆነ ሲል ስጋ አንደኛ ውሱን ነው፣ አሁን ግን በዓለም የመላ ሆነ። እንደገና ስጋ ፍጡር ነው፣ አሁን ግን ፈጣሪ ሆነ። መላእክት ትናንትና አቆልቁሎ የሚያዩት ስጋ አሁን ግን አምላካቸው ፈጣሪያቸው ሆነ። እርገትም የተፈጸመው ስጋ ያረገው በተዋህዶ ነው። ያን ጊዜ አምላክ ሰው ሲሆን ሰውም በኪሩቤል ዙፋን ላይ ተቀምጧል። ጌታ በተወለደ ጊዜ እጅግ ደነቃቸው መላእክት። ምክንያቱም ዓለምን የሚመግበው እግዚአብሔር በድንግል ክንድ ታቅፎ ከድንግል ጡትን ይጠባ ነበረ። ስለዚህ ይህ ድንቅ ምስጢር በረቀቃቸው ጊዜ ወደ ሰማይ አቅንቶ ፈልገውታል። ሊቁ ቅዱስ ያሬድም ስለዚህ ሲናገር እግዚአብሔርን በአንቺ ክንድ ተወስኖ ባዩት ጊዜ ወደ ላይ አቅንተው ተመለከቱ። በላይም በሰማይም በዙፋኑ አገኙት። ከአብና ከመንፈስ ቅዱስ ጋር ሲመለክ ሲቀደስ አገኙት ብሎ ተናግሯል። ከተዋህዶ በኋላ ሁለትነት የለምና እግዚአብሔር እዚህ በድንግል ክንድ ታቅፏል። እንደገና ደግሞ ስጋ ደግሞ በኪሩቤል ዙፋን ላይ ይሰለሳል፣ ይቀደሳል ነው እና አምላክ ሰው የሆነበት ምስጢሩ እጅግ ረቂቅ ቢሆንም በከፊል ይህን ይመስላል። ስለዚህ ሰው የሆኑበት ምስጢርም ያው በተአቆ ነው። ተአቆ ማለት መጠባበቅ ነው። የመለኮት አካል ሰው ሲሆን ወደ ሰውነት ተለውጦ አይደለም። ሰውም እግዚአብሔር ሲሆን ወደ መለኮትነት ተለውጦ አይደለም። የመለኮት አካል አካሉ ግዘፍ አካሉ ርቅነቱን በዓለም ሙሉነቱን እንደያዘ፣ የስጋ አካል ደግሞ ግዙፍነቱን፣ ጠባብነቱን፣ ውስንነቱን እንደያዘ አምላክ ሰው ሆኗል በመጠባበቅ በመካከላቸው መለዋወጥ፣ መደራረብ፣ መቀያየር የለባቸውም። የመለኮት አካልም በመለኮታዊ አካሉ፣ የስጋ አካልም በስጋዊ አካሉ መደራረብ፣ መቀላቀል ሳይኖርባቸው እንደ ነፍስና እንደ ስጋ ተዋሃዱ፣ ተስማሙ። አምላክ ሰው የሆነበት ምስጢር ይህን ይመስላል።
ጌታችን መድኃኒታችን ኢየሱስ ክርስቶስ በተዋህዶ ሰውን ያዳነበትን ምክንያት ቅዱስ አትናቴዎስ በሁለት መንገድ ይገልጻቸዋል። የመጀመሪያው ሞት ከእኛ ጋር ተዋህዶ ይኖር ነበርና ሞትን ይሽረው ይነቅለው ዘንድ መለኮት ከእኛ ስጋ ጋር ተዋህደ ሲል፣ ሁለተኛውና በመጨረሻው ደግሞ ዲያብሎስ በእባብ ስጋ ተሰውሮ አዳምንና ሔዋንን አሳስቷቸው ነበርና መለኮትም የሰውን ስጋ ተዋህዶ ድል ነሳውም። ምስጢርን በምስጢር መመለስ የእግዚአብሔር ጥበብ ነውና። በሚቀጥለው ክፍለ ጊዜ በምስጢረ ስጋዌ ዙሪያ ቀጣዩን ክፍል ይዘንላችሁ እንቀርባለን። እስከዚያው መልካም ሳምንት ይሆንላችሁ።